ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን።
ክቡራንና ክቡራት አድማጮቻችን፣ በቅድሚያ የከበረ ሰላምታችንን እንደተለመደው እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የጥር 18 2010 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ከጥር 16 እስከ ጥር 18 2010 ዓ.ም ድረስ እስከ ዛሬ ማታ ማለት ነው፣ በቅድስት መንበር የመገናኛ ብዙሃን ጽፈት ቤትና የፈረንሳይ የካቶሊክ የመገናኛ ብዙሃን ማኅበር በጋራ ያዘጋጁት 52ኛው ዓለም አቀፍ የመገናኛ ብዙሃን ቀን በፈረንሳይ አገር ሉርድ በሚባል ስፍራ በተለያዩ ዝግጅቶች በመከበር ላይ ይገኛል። በዚሁ በ52ኛው ዓለም አቀፍ የመገናኛ ብዙሃን ቀን መጀመሪያ ላይ ርዕሰ ሊቃነ ጳጳሳት ፍራንቼስኮ ያስተላለፉትን መልእክት በቅድሚያ እናስደምጣችኋለን። ሊበታተን በደረሰው ዓለማችን ውስጥ የጋራ የወደፊት ተስፋን መፍጠር በሚል መሪ ቃል ከባለፈው ማክሰኞ ጥር 16 እስከ ዛሬው አርብ ዕለት ጥር 18 2010 ዓ.ም ማለት ነው፣ በስዊዘርላንድ ዳቮስ በሚባል አካባቢ የዓለም የኢኮኖሚ ጉባኤ በመካሄድ ላይ ይገኛል። በዚህ ዓለም አቀፍ ጉባኤ ላይ ከብዙ ሀገራት የተውጣጡ ርዕሳነ ብሔራትና የተለያዩ ሀገራት ተወካዮች ተሰብስበው በአሁኑ ወቅት በዓለማችን ላይ ስለሚታየው የኢኮኖሚ ግሽበትና ያልተመጣጠነ እድገት ያመጣውን ችግርና ተግዳሮት በመገምገም የመፍትሄ ሐሳቦችንና አቅጣጫዎችን ይጠቁማሉ ተብሎ ይጠበቃል። በዚህ በአሁኑ ወቅት ሊበታተን በደረሰው ዓለማችን ውስጥ የጋራ የወደፊት ተስፋን መፍጠር በሚል መሪ ቃል እየተካሄደ ባለው ጉባኤ ላይ ርዕሰ ሊቃነ ጳጳሳት ፍራንቼስኮ ያስተላለፉትን መልእክት በማስከተል እናስደምጣችኋለን። የዛሬውን ስርጭታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። ከጥር 16 እስከ ጥር 18 2010 ዓ.ም ድረስ በቅድስት መንበር የመገናኛ ብዙሃን ጽሕፈት ቤትና የፈረንሳይ የካቶሊክ የመገናኛ ብዙሃን ማኅበራት በጋራ ያዘጋጁት 52ኛው ዓለም አቀፍ የመገናኛ ብዙሃን ቀን በፈረንሳይ ሀገር ሉርድ በሚባልበት ስፍራ በተለያዩ ዝግጅቶች እየተከበረ ይገኛል። ይህ 52ኛው ዓለም አቀፍ የመገናኛ ብዙሃን ቀን የመገናኛ ብዙሃንና እውነት በሚል አርዕስት ከተለያዩ ሀገራት የተውጣጡ የመገናኛ ብዙሃን ባለሙያዎች በተገኙበት እየተከበረ ሲሆን የቅድስት መንበር ዋና ጸሐፊ የሆኑት ካርዲናል ፔትሮ ፓሮሊን በስፍራው ተገኝተው ይህንን ጉባኤ በመታደም ላይም ይገኛሉ። በዚህ 52ኛው ዓለም አቀፍ የመገናኛ ብዙሃን ቀን መጀመሪያ ቀን ላይ ርዕሰ ሊቃነ ጳጳሳት ፍራንቼስኮ መልእክት ማስተላለፋቸው የታወቀ ሲሆን ቅዱስነታቸው በወቅቱ ያስተላለፉት መልእክት እውነት ነጻ ያወጣችኋል በሚል አርዕስት የቀረበ ሲሆን የውሸት ዜናና ጋዜጠኝነት ለሰላም የሚል መልእክት ያዘለ መሆኑን ለመረዳት ተችሏል። ክቡራንና ክቡራት አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በጥር 16 2010 ዓ.ም በሉርድ በመካሄድ ላይ ባለው 52ኛው ዓለም አቀፍ የመገናኛ ብዙሃን ቀን ጉባኤ ላይ ያስተላለፉትን መልእክት የመጀመሪያውን ክፍል በትላንትናው ዕለት ማቅረባችን ይታወሳል። በዛሬው ዕለት ደግሞ ሁለተኛውን ክፍል እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። ተራ ቁጥር 2 የሐሰት ዜናዎችን እንዴት ለይተን ማወቅ እንችላለን? ማንኛችንም ብንሆን እነዚህን ውሸቶችን የመቃወም ግዴታ እንዳለብን ይሰማናል። የተጣራና እውነት የሆነ መረጃ ብዙውን ጊዜ ሆን ተብሎ በተሳሳተ ሁኔታና በተዘዋዋሪ በሚያሳዝን መልኩ በማታለልና አንዳንድ ጊዜም የተራቀቁ የሥነ ልቦናዊ ዘዴዎችን በመጠቀም ላይ ተመስርቶ ሐሰት በሆነ መልኩ ስለሚቀርብ ይህንን ለመለየት ቀላል የሆነ ሥራ አይደለም። ሰዎች በመገናኛ ብዙሃን የሚቀርቡ የሐሰት ዜናዎች ጋር ከመተባበርና እነዚህን የሐሰት ዜናዎችን ከማሰራጨት ይልቅ መረጃዎችን በሚገባ በመተንተን መረጃዎችን በአግባቡ እንዲተረጎሙና እንዲገመግሙ ውሸት የሆኑ ዜናዎችን እንዲያስተባብሉና እንዲያጋልጡ በዚህም ረገድ ንቁ ተሳትፎን እንዲያደርጉ ለማስተማር የሚረዱ የትምህርት ፕሮግራሞች ሲሰጡም ቆይተዋል። ይህንን ክስተት ለመታገል ያስችለን ዘንድ ችግሩን ለመመልከት የሚያስችሉ ደንቦችን ለማቋቋም የሚረዱ ተቋማትና ሕጋዊ እርምጃዎችን ለመውሰድ የቴክኖሎጂና የብዙሃን መገናኛ ተቋማት ኩባንያዎች መስፈርቶችን በማስቀመጥ በእጃቸው የሚገኙትን በሚሊዮን የሚቆጠሩ ዲጂታል የግል መገለጫ መለያዎችን ተጠቅመው ይህንን ችግር ለመቅረፍ የሚያግዙ ሥራዎችን እያከናወኑ ባለመሆናቸው በጣም ያስደንቃል። ሆኖም ግን የተዛባ መረጃን መከላከልና ለይቶ ማወቁ ጥልቅና ጥንቃቄ የተሞላበት የማስተዋል ሂደት ይጠይቃል። የእባብ ዘዴ በመባል የሚታወቀውን ዘዴ በመጠቀም እኛን በማንኛውም ጊዜና ቦታ ላይ ለማጥቃትና እርምጃ ለመውሰድ ዝግጁ የሆኑ ሰዎችን ለይተን ማወቅና ማጋለጥ ይኖርብናል። ይህ የሰይጣን የማጭበርበር ችሎታ በመጽሐፍ ቅዱሳችን በዘፍጥረት መጽሐፍ ውስጥ በሰው ልጆች ታሪክ አጀማመር ላይ የመጀመሪያውን የሐሰት ዜና ፈጠረ። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 1 እስከ 15 ላይ እንደተጠቀሰው በሰው ልጆች ኃጢአት አሳዛኝ ታሪክ የጀመረው የሰው ልጅ የገዛ ወንድሙን መግደል በመጀመሩ ዘፍጥረት 4 ላይ በእግዚአብሔር በጎረቤት በማኅበረሰቡና በፍጥረታትም ላይ ሳይቀር በሚሰሩት ስፍር ቁጥር የሌላቸው ክፉ ድርጊቶች ላይ የሰው ልጆች እንዲሰማሩ አደረገ። የዚህ የተዋጣለት የውሸቶች ሁሉ አባት የሆነው የእባቡ ዕቅድ ከዚህ ጋር በጣም የሚመሳሰል ሲሆን በስውር የሚሠራ ተንኰል በማባበል ልብን በማሞቅ ወደ ውስጥ የሚገባ ውሸትና ክርክር በጣም አደገኛ ነው። በመጀመሪያው የኃጢአት ታሪክ ውስጥ ፈታኙ ወደ ሴትየዋ በመቅረብ በርግጥ እግዚአብሔር ባትክልቱ ስፍራ ካሉ ዛፎች ከማናቸውም እንዳትበሉ ብሏልን? ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ላይ በማለት ለርሷ ደህንነት የተጨነቀና ለርሷ የሚያስብ ጓደኛ በመምሰል በከፊል ትክክለኛውን ነገር መናገር በጀመረበት ወቅት ሴቲቷም ነገር ግን መልካምና ክፉን ከሚያሳውቀው ዛፍ አትብላ፣ ምክንያቱም ከርሱ በበላ ቀን በርግጥ ትሞታለ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ የሚለውን የእግዚአብሔር ቃል በማስታወስ የእባቡን ሐሳብ ታርማለች። በተጨማሪም ሴትየዋ በየዋህነት መንፈስ እባቡን እንዲያለችው፣ በአትክልቱ ስፍራ ካሉ ዛፎች ፍሬ መብላት እንችላለን፣ ነገር ግን እግዚአብሔር በአትክልቱ ስፍራ መካከል ከሚገኘው ዛፍ ፍሬ እንዳትበሉ እንዳትነኩትም፣ አለበለዚያ ትሞታላችሁ ብሏል። ኦሪት ዘፍጥረት ምዕራፍ 3 ቁጥር 2 ላይ በማለት በየዋህነት ትመልስለታለች። ይህ የሴቲቷ መልስ ሕጋዊ መሠረት የነበረውና በአሉታዊ ቃላቶች የተሞላ ነው። የእባቡን መልስ ካዳመጠች በኋላና አታላዩ በፈጠረው እውነት በሚመስሉ መልሶች በዚህም በመሳብ ሴቲቱ ትታለላለች። ነገር ግን አሁንም ቢሆን ሴቲቱ እባቡ ያቀረበውን መረጃ እውነተኛ መሆኑን ወይም አለመሆኑን ማረጋገጫ በመሻት ይህንን ከበላን አንሞትም ወይ ብላ ጥያቄን ታቀርባለች። ፍሬውን በበላችሁ ጊዜ ዐይናችሁ እንደሚከፈትና መልካምና ክፉን በማወቅ እንደ እግዚአብሔር እንደምትሆኑ እግዚአብሔር ስለሚያውቅ ነው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 5 ላይ ብሎ በመመለስ በዚህም ተግባሩ ፈታኙ አፍራሽ ተግባሩን እውነታን በተላበሰ መልኩ ያቀርባል። እግዚአብሔር የሰጣቸው የአባትነት ትእዛዝ ለእነርሱ በጎ በማሰብ የነበረ ቢሆንም ቅሉ ነገር ግን በጠላት የማታለል ተግባር የተነሳ ሴቲቱም የዛፉ ፍሬ ለመብላት መልካም ነው፣ ለዓይን የሚያስደስትና ጥበብንም ለማግኘት የሚያጓጓ እንደሆነ ባየች ጊዜ ከፍሬው ወስዳ በላች፣ ከእርሷም ጋር ለነበረው ለባሏም ሰጠችው፣ እርሱም በላ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 6 ላይ። በዚህም ምክንያት የእግዚአብሔር ትእዛዝ ዋጋ ቢስ ሆነ። ይህ በመጽሐፍ ቅዱስ ውስጥ የተጠቀሰው ታሪክ አሁን ላነሳነው ሐሳብ መሠረታዊ የሆነ አስተንትኖን እንድናደርግ አስፈላጊ የሆነ ነገርን በማሳየት የተዛባ መረጃ በጣም ጎጂ የሆነ ነገር እንደሆነ በማሳየት በተቃራኒው ደግሞ የተዛባ ወይም ሐሰት የሆኑ መረጃዎችን ማመን የሚያስከትለውን አስከፊ የሆነ ውጤት እንድንረዳ ያደርገናል። ሌላው ቀርቶ ትንሽ የተዛባ እውነት በራሱ እንኳን አደገኛ የሆነ ውጤት ሊያስከትልም ይችላል። እዚህ አደጋ ላይ የሚጥለን ራስ ወዳድነታችን ወይም ደግሞ ስግብግብነታችን ነው። የሐሰት ዜናዎች ብዙውን ጊዜ በብዙዎች ይታያሉ። በጣም በፍጥነት በመሰራጨታቸውም የተነሳ እነርሱን ማስቆም በጣም ከባድ ነው። ይህም የሚሆንበት ምክንያት እነሱን ማሰራጨት በራሱ የማኅበራዊ የመገናኛ አውታሮችን ያበረታታል በሚል ሕሳቤ ሳይሆን ነገር ግን በሰው ልጆች ውስጥ በቀላሉ ሊሰርጽ በሚችሉ የስግብግብነት መንፈስ ምክንያት ነው። የተንሰራፋው የኢኮኖሚያዊ የማጭበርበሪያ ተግባሮች እነዚህን የሐሰት መረጃዎችን በማሰራጨት ለሥልጣን ያላቸውን ጥማት ሀብትን ለማጋበስና ለመደሰት መሻትን ያመጣል። ይህም ይበልጥ አሳዛኝ የሆነ ነገርን በመፍጠር ተጠቂዎች እንድንሆንም ያደርገናል። ከዚህም በከፋ መልኩ ውስጣዊ ነጻነታችንን ሊያሳጡን ከሚችሉ ውሸቶችን በባሰ ሁኔታ ከአንዱ ውሸት ወደ ሌላው ውሸት በመሄድ ወደ ሌላ አቅጣጫ እንድናመራ ያደርጋሉ። ይህም በጣም አሳዛኝ የሆነ ነገርን በመፍጠር ጭንቀትን በውስጣችን ውስጥ ይፈጥራል። ሰዎች ክፉን ከደጉ በመለየት መልካም የሆኑ ውሳኔዎችን ማድረግ እንዳይችሉ የእኛን ጥልቅ ምኞትና ዝንባሌዎችን እንዴት ማስተካከል እንደሚገባ ነገሮችን በሚገባ እንዲገመግሙና ፍላጎቶቻችንንና ዝንባሌዎቻችንን በሚገባ እንዲረዱ መልካም ለሆኑ ነገሮች አይናቸውን እንዲከፍቱና ማንኛውንም ፈተና ማለፍ ይችሉ ዘንድ ትምህርት እውነታን ለይቶ ለማወቅ አስፈላጊ ነው የምንለውም በዚሁ ምክንያት ነው። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በጥር 16 2010 ዓ.ም በሉርድ በመካሄድ ላይ ባለው 52ኛው ዓለም አቀፍ የመገናኛ ብዙሃን ቀን ጉባኤ ላይ ያስተላለፉትን መልእክት ሁለተኛውን ክፍል ነበር። በነገው ዕለት ሦስተኛውን ክፍል እናስደምጣችኋለን። አብራችሁን ሆናችሁ እንድትከታተሉን ከወዲሁ እንጋብዛለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በስዊዘርላንድ ዳቮስ በሚባል አካባቢ እየተካሄደ ባለው ዓለም አቀፍ የኢኮኖሚ ፎረም ላይ የካቶሊክ ቤተ ክርስቲያን እንድትካፈል መጋበዟን አወድሰው ለጉባኤው መልእክት አስተላልፈዋል። ለዝርዝሩ ዮሐንስ መኮንን።
ርዕሰ ሊቃነ ጳጳሳት ፍራንቼስኮስ በስዊዘርላንድ ሲካሄድ የቆየውና ዛሬ እንደሚጠናቀቅ ለሚጠበቀው የዓለም የኢኮኖሚ ፎረም መልእክታቸውን ልከዋል። ቅዱስነታቸው በዚህ መልእክታቸው በዓለም የኢኮኖሚ ፎረም በሙላት እንድትሳተፍ መላዋ ካቶሊካዊት ቤተ ክርስቲያን ወይም ቅድስት መንበር በይፋ በመጋበዟ የዓለም የኢኮኖሚ ፎረም የሥራ አስፈጻሚ ፕሬዚደንት ለሆኑት ክላውስ ሽዋብ ምስጋናቸውን አቅርበዋል። የርዕሰ ሊቃነ ጳጳሳት ፍራንቼስኮስን መልእክት ሙሉ ይዘት ተርጉመን እንደሚከተለው አቅርበነዋል። በተሰበረ ዓለም ውስጥ የወደፊትን ዕጣ ፈንታ አብሮ መመልከት የሚለው የዘንድሮ የዓለም የኢኮኖሚ ፎረም የመወያያ ርዕስ በጣም ተገቢ በመሆኑ የፖለቲካ ባለሥልጣናትን፣ የመንግሥታት መሪዎችን፣ በንግድና ኢኮኖሚ፣ በሥራና በባህል ዘርፍ የተሰማሩትን በማሳተፍ የተሻለ ማኅበረሰብን ለመገንባት ጥረት በማድረግ ላይ ያሉትን ነገር ግን ሕልማቸውን እውን ማድረግ ያልቻሉትን ሁሉ በማሳተፍ ፍትሐዊ ማኅበረሰብን ለመገንባት እንዲቻል የተሻለ አቅጣጫን የሚያመላክት እንደሚሆን እምነት አለኝ። የዓለም አቀፍ አስተዳደር የተመለከትን እንደሆነ በመንግሥትና በተቋማት መካከል የሚደረጉ ግንኙነቶች ከጊዜ ወደ ጊዜ እየጨመሩ መሄዳቸውን እናስተውላለን። በዓለማችን ዙሪያ አዳዲስ የኢኮኖሚ ውድድሮች እየተደረጉ የንግድ ስምምነቶችም በመደረግ ላይ ናቸው። አዳዲስ የቴክኖሎጂ ውጤቶች የኢኮኖሚ ስልቶችን በመለወጥ ሁሉ አቀፍ ከመሆን ይልቅ የግል ጥቅምን ብቻ እንዲያስከብሩ በመደረግ ላይ ናቸው። ይህም በመንግሥታት ዘንድ ተደጋጋሚ የፋይናንስ አለመረጋጋትን በመፍጠር አዳዲስ ችግሮችን ለምሳሌ ሥራ አጥነትን፣ ድህነትን፣ አዲስ የባርነት ቀንበርን፣ አመፅንና ስደትን አሳድጓል። እንደ ጎርጎሮሳውያኑ አቆጣጠር በ2014 ዓመተ ምሕረት በተደረገው የአውሮፓ ፓርላማ ጉባኤ ላይ ራስ ወዳድነት ያለበትን የአኗኗር ዘይቤዎችን የሚከተል የፖለቲካ እና የኢኮኖሚ ሥርዓት ትክክለኛውን የሰው ልጅ የኑሮ መንገድ የሚያዛንፍ በመሆኑ በተለይ በድሃው ነዋሪ ሕይወት ላይ ተጽዕኖን እያስከተለ መሆኑን እንመለከታለን። የሰዎች ሕይወትም በዚህ መልክ የማይዘልቅ በከንቱ የሚባክን ሆኖ እናገኘዋለን። ይህ በሚሆንበት ጊዜ ለሰብአዊ ክብር ቅድሚያን በመስጠት ለሁለገብ እድገት በተለይም ለቤተሰብ ኢኮኖሚያዊ እድገት የሚበጁ የፖለቲካ ሥርዓቶችን መዘርጋቱ እጅግ አስፈላጊ ይሆናል። የኢኮኖሚ ነጻነት በሰው ልጅ ሰብአዊ ነጻነትና መብቶች ላይ ተግባራዊ ሊሆን አይችልም። የገበያ ሥርዓትም ሙሉ በሙሉ ፍጹም አይሁን እንጂ የፍትሕን ጥያቄዎችን ያከብራል። ስለሆነም የኢኮኖሚ ዘዴዎች የሰው ልጅ መብቶችን ማዕከል በሚያደርጉ እሴቶች ላይ በመመርኮዝ የተቀናጀና ዘላቂነት ያለውን ልማት ለማምጣት ግድ ይላል። በዓለማችን ውስጥ በርካታ ሕዝቦች አስቸጋሪና ከባድ እንዲሁም አደገኛ ክፍያውም በጣም አነስተኛ በሆነ የሥራ ዘርፍ የተሰማሩ ሲሆን በተለይ ሴቶች የሚሰሩበት የሥራ ዘርፍ እጅግ አስቸጋሪና ከባድ ነው ተብሏል። ለእነዚህ ሠራተኞች ታዲያ በጣም አነስተኛ ደሞዝ በመክፈል ከፍተኛ ትርፍ የሚሰበስቡትና ሀብት የሚያካብቱት በቁጥር ጥቂት ሰዎች ብቻ ናቸው። ሴቶች በጣም ዝቅተኛ ደሞዝ የሚከፈላቸው ሲሆን አሰሪዎቹ ይህንን ጥሩ አጋጣሚ ለመጠቀም ብለው በዓለም ሥራ ላይ ከተሰማሩት 9 ሚሊያርድ ሰዎች መካከል 10 በመቶ ብቻ ወንዶች እንደሆኑ ታውቋል። በካፒታል ላይ ያለው ገቢ በጣም ከፍተኛ የሚሆነው በሥራ ዘርፍ ስለሆነ ይህም ደግሞ ለሀብት እድገት መንገድ ስለሚያመቻች ተጠቃሚ የሚሆኑት በኢኮኖሚው ገበያ ውስጥ መሳተፍ የሚችሉና በኢኮኖሚ የበለጸጉ አገሮች ናቸው። በዚህ ሁኔታ የሀብት ክፍፍሉ በሚታይበት ጊዜ ከዓለም ምርት ወይም ሀብት 100% ብቻ ለግማሽ የዓለም ደሃ ሕዝቦች፣ ይህም ማለት ለ3.7 ሚሊያርድ ሰዎች መካከል እንዲከፋፈል ተደርጓል። በርካታ የፍትህ መጓደል ግድፈቶች ያጋጥሙናል። በጊዜያችን የብቸኝነት፣ ያለመተማመንና የጥርጣሬ ምልክቶችን እናያለን። በኢኮኖሚው ዘርፍ ዋና ተዋናዮች እንደመሆናችሁ በህብረት እንስራ የሚለው መፈክራችሁ ድምፅን ማሰማት ብቻ መሆን የለበትም። ዛሬንና ነገን በመልካም ሁኔታ ለመኖር የሚያስችል ውጥን ለማውጣት የሚያግዝ መሆን ያስፈልጋል። ይህንን ተግባራዊ ማድረግ የምንችለው በኢኮኖሚው ዘርፍ የበለጠ ተዋናይነት ካላቸው ተቋማት ጋር በመሆን ጠንካራ ውሳኔዎችን በማድረግ ለዓለማችን መልካም አቅጣጫን በመቀየስ ብሩህ ተስፋ እንዲኖር ማድረግ ይቻላል። በሚሊዮኖች የሚቆጠሩ ሰዎች ስቃይ ሲደርስባቸው፣ ሰብአዊ ክብራቸው ሲነካ፣ በድህነት አለንጋ ሲገረፉ በዝምታ መመልከት አንችልም። እያንዳንዱ ሰብአዊ ፍጡር ስብዕናው ተከብሮለት የተሻለ ሕይወት የሚኖርበትን መንገድ መፍጠር የሁላችንን ኃላፊነት የሚጠይቅ ሞራላዊ ግዴታ ነው። ዛሬ በኅብረት ሆነን የምንወስዳቸው ውሳኔዎች በመጪው ትውልድ ሕይወት ላይ ትልቅ ፋይዳ አላቸው። ስለዚህ የሁሉንም ብልጽግና የሚያበረታታ የወደፊት ተስፋን ከፈለግን በእውነተኛ እሴቶች ላይ በተመሠረተ የኢኮኖሚ እድገት ላይ ማትኮር ያስፈልጋል። ለዓለማችን የሚበጅ ቆራጥ እርምጃዎችን መውሰድ ያለብን ጊዜው አሁን ነው። ለሰው ልጅ እድገት አስተዋጽኦ ለማድረግ ኃላፊነታችንን በተግባር ለመተርጎም የምንችልበት ትክክለኛ ጊዜ አሁን ነው። ይህ ዘንድሮ የተካሄደው የዓለም የኢኮኖሚ ፎረም ወይም ጉባኤ የጋራ እድገትን ለማሳደግ በማለት ግልጽና ነጻነት በሰፈነ መልኩ በመከባበር የተከናወነ ፎረም እንደሆነ ተስፋ አደርጋለሁ። ለጉባኤው ስኬታማነት መልካም ምኞቴን በማሳደስ በጉባኤው ላይ ለተሳተፉት በሙሉ ጥበብና ጥንካሬ እንዲጨመርላቸው በማለት መለኮታዊ ቡራኬን እልካለሁ በማለት መልእክታቸውን አጠቃልለዋል።
የተወደዳችሁ አድማጮቻችን፣ የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።
በጥበቡ ለራሱ የመረጣት ፍጹም ቅድስት አርጎ ከፍጥረት የለያት እሷ እኮ ልዩ ናት የጌታዬ እናት ፈጣሪዋን ታቅፋ ጡቶቿን ያጠባ ማርያም ልዩ ናት የፈጣሪ እናት በሰማይ በምድር አምሳያ የሌላት ክብር ለእሷ ሁሌ ከኛ ይነስባት እንዴት ዝም እንበልሽን እንኳን ሲያከብራ ስራውለት ኳክብ ታክሊልን የደፋች ፀሐይ ተጎናጽፋት ጨረቃ የረገጠች ንጉሱ ውበቷን ስለወደደላት በቀኙ ቆማለች ዋናው የሚቃወማ ማርያም ልዩ ናት የፈጣሪ እናት በሰማይ በምድር አምሳያ የሌላት ክብር ለሷ ሁሌ ከኛ ይነስባት It's a manifestation in Quasia Cabra This woman that's our ears and was it era And the time I live, the jagara ሬዲቷ ይበዛል የፍቅር እናት ናት ማንም አላፈረም ቀርቦ የጠየቃት ማርያም ልዩ ናት የፈጣሪ እናት በሰማይ በምድር አምሳያ የሌላት ክብር ለሷ ሁሌ ከኛ ይነስባት እንዴት ዝም እንበልሽን እንኳን ሲያከብራ ማርያም ልዩ ናት የፈጣሪ እናት በሰማይ በምድር አምሳያ የሌላት ክብር ለሷ ሁሌ ከኛ ይነስባት እንዴት ዝም እንበልሽን እንኳን ሲያከብራ